እግዚአብሔር በመገኘቱ ህዝቡን ደስ የሚያሰኝበት ቤት ነው። ስለዚህ ደስ ይበላችሁ። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል ያው የቤተክርስቲያን መሪዎች ወደውና ፈቅደው እንዲሁም እግዚአብሔር ከሁሉም በላይ ፈቅዶ ሼር እንዳረጋችሁ ይህን እድል ስለሰጡኝ እግዚአብሔርም ስለሰጠኝ አመሰግናለሁ። በእርግጥ ከሁላችሁም የማንስ በእድሜ ሳይሆን ሌላ ነገር የማንስ ሰው ነኝ፣ ግን እግዚአብሔር ቃሉ ብቻ ይናገራል። ክብር ለእግዚአብሔር ይሁን። ቃሉን እንሰማለን፣ እንደሱ ይሆናል። በእርግጥ እግዚአብሔር ዛሬ እንደሚናገረን አምናለሁ። እግዚአብሔር ይናገረናል። ክብር ለእግዚአብሔር ይሁን። ምንድን ነው የሚናገረን? በእነዚህ በቀጣይ ደቂቃዎች ውስጥ እናያለን። ክብር ለእግዚአብሔር። ከዛ በፊት አብረን እንጸልይ። ሁላችንም በእግዚአብሔር ፊት ለእግዚአብሔር ቃል ጆሯችንን እየከፈትን በእርግጥ ጆሯችን እየሰማ ነው፣ ግን ጆሮ ያለው ይስማ ብሎ ጌታ ተናግሯል እና ጆሮ እየሰማም ላይሰማም ይችላል። መስማት እና ማዳመጥ ይለያያሉ እና እግዚአብሔር ቃሉን እንድናደምጥ መንፈሳዊ የሆኑ ጆሮቻችንን እንዲከፍት ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ ዛሬ እዚህ ጋር የሰዎችን አክቲቪቲ አይተን የምንሄድበት ሳይሆን ግን አንተ ራስህ ጌታ ሆይ ፒዩር የሆነውን ቃልህን ሀሳብህን ለህዝብህ ለእኛ የምታስታውቅበት ቀን እንዲሆን እንለምናሃለን። እግዚአብሔር ሆይ ብዙ ሰዎች አሉ፣ ብዙ ሰዎች በብዙዎች ጌታ ቃልህን ትናገራለህ። ከነዛ አንዱ እኔ ነኝ። እግዚአብሔር ሆይ ዛሬ ቃልህን ስናገር ቃልህን ብቻ እንድናገር እርዳኝ። በጌታ በኢየሱስ ክርስቶስ ስም ቃልህ ፕሮሰስ እንዲያደርገን እንዲቀይረን ሰምተን ብቻ የምናልፈው እንዳይሆን ግን እግዚአብሔር ሆይ ዛሬ ቆም ብለን አቅጣጫችን የምንቀይርበት እንዲሆን እንዲረዳም በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ከምንም በላይ መገኘትህ በመካከላችን ይሁን። አንተው ተናገር። እግዚአብሔር ሆይ ቃልህ ይናገር። እናመሰግናለን። አሜን። ክብር ለእግዚአብሔር ይሁን። ዛሬ ቻሌንጅ ነው ያለኝ በእናንተ ቻሌንጅ። በጣም በአክብሮት አንድ ጥያቄ የመጠየቅ ጀምራሉ። የምናገርበትን ርዕስ ትንሽ አንድን ጥቅስ ካነበብኩ በኋላ በዛ ውስጥ ታገኙታላችሁ ወይም እነግራችኋለሁ። ቻሌንጁ ሁላችንም አማኞች ነን። ጌታችንን ኢየሱስ ክርስቶስ እንደ ግል አዳኛችን ተቀብለን የምንመላለስ የእግዚአብሔር ሕያዋን ፍጥረቶች ነን። ክብር ለእግዚአብሔር ይሁን። እግዚአብሔርን እናውቃለን አይደል? እግዚአብሔርን እናውቃለን። ግን እግዚአብሔርን እናውቃለን መጽሐፍ ቅዱስስ ምን ይላል? እግዚአብሔርን ስለማወቅ እግዚአብሔርን ማወቅ ምን ማለት ነው? ቅድም ነጌች ሲዘምሩ በጣም ደስ የሚል መዝሙር ነበር። እግዚአብሔር ለእስራኤል ለህዝቡ በሚያደርገው ድንቅ ባህርን ሲከፍል መታሰቢያ፣ ዮርዳኖስን ሲከፍል ድንጋዮች እንዲያኖሩ፣ በኋላ ሲጠይቋችሁ ይህንን ማን አደረገ ሲሏችሁ እግዚአብሔር አደረገ፣ የአብርሃም የይስሐቅ የያዕቆብ አምላካችሁ እሱ አደረገ ብላችሁ እንድትነግሯቸው መታሰቢያ ነው እያለ ይነግራቸው ነበር። እግዚአብሔርን በስራው ያውቁታል አይደለ? በመለኮት በኃይሉ ያውቁታል። ሲመራቸው በመካከላቸው ድንቅን ሲያደርግ ያውቁታል። ግን መጽሐፍ ቅዱስ ደግሞ በሌላ አቅጣጫ ብዙ ቦታ ላይ እግዚአብሔርን ስለማወቅ ከዚህ በተለየ ተናግሯል። አንድ በጣም ደስ በሚል ታሪክ እንጀምር። በጣም እጅግ ደስ በሚል ታሪኩ ምንድን ነው ደስ የሚለው? ከአንዬ ጋር ስናወራ በተለይ ከኔ በላይ እሷን ኢንስፓየር አድርጓታል። ሙሴ ነው። ሙሴ የጠየቀው ወይም ከእግዚአብሔር ጋር የነበረውን ንግግር ሁላችሁም ታስታውሳላችሁ። ዘጸአት ላይ ያለው በእርግጥ አንጀታችሁን ነው የሚበላው። ሙሴን ስትሰሙት በጣም ነው የሚያሳዝነው። ክብር ለእግዚአብሔር ይሁን እና እይታውን በደንብ እንዴት እንደተስተካከለ ታያላችሁ እዛ ውስጥ ዘጸአት ምዕራፍ 33 ቁጥር 12 እስከ 13 ያለውን አብረን እናነባለን። ዘጸአት 33 ከ12 እስከ 13 በተለይ ደግሞ ቁጥር 13 ላይ ያለውን ቀድማችሁ ከኔ በፊት አውጥታችኋል በእርግጠኝነት። በጌታ ስም አነበዋለሁ። ሙሴ እና ሙሴና የእግዚአብሔርን ክብር እንዲያውም ትዝ ይላችሁ ከሆነ እዚህ ታሪክ ላይ ሃይላይት ለመስጠት እግዚአብሔርን ክብርህን አሳየኝ ብሎ መጨረሻ ላይ ሲጸልይ እግዚአብሔር ማንም ፊቴን አይቶ በህይወቴ የኖረ የለም ብሎ ከዛ ግን በአለት ንቃቃት ውስጥ አደርግሃለሁ ሳልፍም በእጄ ይሸፍኘው ካለፍኩ በኋላ ጀርባዬን ታያለህ እንዲህ ብሎ ይሄ ታሪክ ያለበት ቁጥር ነው፣ ምዕራፍ ነው። እንዲህ ብሎ ይጀምራል። ሙሴ እግዚአብሔርን አለው፣ እነዚህ አሕዛብን ምራ ብለህ ነግረኸኝ ነበር፣ ከእኔ ጋር የምትልከው ማን እንደሆነ ግን አላሳወከኝም። አንተን በስምህ አውቅሃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህም ከሆነ አንተን አውቅህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ሕዝብ የአንተ ሕዝብ መሆኑን አስታውስ እያለ እና ከዛ እግዚአብሔር ኦኬ ብሎ ሀሳቡን ቀይሮ ሀልወቴን በመካከላቸው አደርጋለሁ ይላል። ከዛ በኋላ የእግዚአብሔር ህልውና እንዳለ ሴኪዩር ካደረገ በኋላ ሙሴ እንደገና ጥያቄውን አፕዴት ሲያደርግ ታዩታላችሁ። አሁን ደግሞ ክብርህን አሳየኝ። እንዲሁም ወንድማችን እንዳልካቸው በዚህ ሀሳብ ላይ ብዙ ያስተምራል፣ የእግዚአብሔር ህልውና እና የእግዚአብሔር ክብር ነው እና ከዛ የእግዚአብሔርን ክብር አሳየኝ እያለ ይጸልያል። ግን በጣም ደስ የሚለው አንተን እንዳውቅህ ሙሴ እግዚአብሔርን በደንብ ነው የሚያውቀው። ነግሮታል። ትዝ ይላችሁ ከሆነ ሲና ተራራ ላይ በቁጥቋጦ በእሳት ውስጥ ሲና ነው እዛ ምድያማውያን ላይ ተራራው ሲና መሆኑ እርግጠኛ ባልሆንም ሲገለጥለት የአባቶች የአብርሃም የይስሐቅ አምላክ ነኝ ብሎ ስለ ራሱ ስምህ ማን ነው ሲሉ ማን ልበላችሁ ያለና የሚሆን ብሎ በደንብ ተዋውቀዋል ሙሴና እግዚአብሔር። ግን እዚህ ጋር እንደገና ሙሴ ሲጠይቀው እግዚአብሔርን ታዩታላችሁ። ልክ እግዚአብሔርን ያውቀዋል ሲላክ ህዝቡን ይዞ ወጥቷል፣ ኦልሬዲ ወጥቷል። ግን እንደገና እግዚአብሔርን ምን ይለዋል? አንተን እንዳውቅህ መንገድህን አስተምረኝ። ስለዚህ እግዚአብሔርን ማወቅ በእርግጥ ምንድን ነው? እሱን ነው እንድጠይቁ እና ዛሬ እንድንነጋገር የፈለግኩት። እግዚአብሔርን ማወቅ እግዚአብሔር አምላክ መሆኑ፣ ምድርን ሁሉ መፍጠሩ፣ ዩኒቨርስን መፍጠሩ፣ እኛን በልጁ ማዳኑ፣ ይህንን ብቻ ማወቅ በእርግጥ እግዚአብሔርን ማወቅ ነው። መጽሐፍ ቅዱስ ቻሌንጅ ያደረገናል። ሌላም ክፍሎችን እናያለን። እግዚአብሔርን ማወቅ ከዚህ ትንሽ አለፍ ያለ ይመስለኛል፣ ጠረጥራለሁ። እሱም በኋላ አብረን እንወስዳለን። የእግዚአብሔር ቃል ምን ይላል? እግዚአብሔርን እንዳውቅ አንተን አውቅህና ያለማቋረጥ በፊትህ ሞገስን አገኝ ዘንድ መንገድህን አስተምረኝ ብሎ ራሱን ሀምብል ሲያደርግ በእግዚአብሔር ፊት ለመማር ፈቃደኛ ሲሆን ታያላችሁ። ደስ የሚል ነው። አንጀት አይበላም። አንተን እንዳውቀ እና ይሄ መሪ ነው፣ ነቢይ ነው። ሙሴ ህዝቡን 600,000 ህዝብ በላይ እየመራ ያለ እና የነ አብርሃምን የነ ያዕቆብን የነ ይስሐቅን ፕሮሚስ እየፈጸመበት ያለ ሰው ነው። ግን እንደገና ተመልሶ አንተን እንዳውቀህ መንገድህን አስተምረኝ። በእርግጥ አሁን በዘመናችን ያለ አንድ ታላቅ አገልጋይ ተነስቶ እግዚአብሔርን አላውቀውም ቢል ከማን ታዲያ እስከ ዛሬ ያወራው ምንድን ነው ብለን ልንጠይቀው እንችላለን። ግን ሙሴ አስቡ፣ በጊዜው የነበረ ትልቅ የእግዚአብሔር ሰው ነው፣ እግዚአብሔር ጋር የሚያወራ ሰው ነው። እንደገና ምን ይላል? አንተን እንዳውቅህ መንገድህን አስተምረኝ። ወደ ሌላ መጽሐፍ ቅዱስ ክፍል ወስዳችሁና ዝርዝር ሁኔታውን እናያለን። የአዲስ ኪዳን ላይ የሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 2 እስከ 8 አካባቢ ያለውን አብረን እናነባለን። ምዕራፍ 1 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2ን 3ን እና 8ን መጀመሪያ ላይ አንብብላችሁ። ከረጅሙ ክፍል ጴጥሮስ እዚህ ክፍል ላይ ያስቀመጠው እግዚአብሔርን ስለማወቅ እንደሆነ እንደሚያወራ እንድታውቁ ምንድን ነው ያለው? የሀሳቡን ቶፒክ ሴንቴንስ እና ኮንክሉድ ያደረገበትን ሴንቴንስ አብረን እንመልከት። ቁጥር 2 ላይ ከቁጥር 1 ጀምሮ ላንብሮ ብዙ ስላልሆነ፣ የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት ደብዳቤውም የጻፈላቸው ነው። እግዚአብሔርና ጌታችን ኢየሱስ ክርስቶስን በማወቅ ጸጋና ሰላም ይብዛላችሁ ይላል። ቁጥር 2 ላይ እንዝለልና ቁጥር 3ን እናንብብ። አንዘለውም ያው እዛው ላይ ያለ ነው። በገዛ ክብሩና በበጎነቱ የጠራን እሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ኦልሬዲ ሰጥቶናል ይላል። እሱን ለማወቅ ይላል። ቁጥር 8 ላይ እንደገና እንዲልና ቁጥር 8 አካባቢ እነዚህ ባህሪያት ይላል። በኋላ ምን ዘረዝራቸው ላይ እነዚህ ባህሪያት ተከፍፎ ቢኖራችሁ ጌታችንን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል ይላል። ስለዚህ እግዚአብሔርን ማወቅ ኢትስ ኤ ፕሮሰስ፣ ትጋት የሚጠይቅ ማወቅን የሚጠይቅ መጠየቅን ጉዞ ነው። ላይ ሙሴም እንደጸለየው አንተን እንዳውቅህ ምንህን አስተምረኝ መንገድህን አስተምረኝ ብሎ ጸልዮአል። ስለዚህ ጴጥሮስም ተመሳሳይ ነገር ነው እዚህ ጋር የሚናገረው። መጀመሪያ ላይ ሲጀምር ምንድን ነው የሚለው? እግዚአብሔርና ጌታችንን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ ይላል። ስለ ማወቅ ትንሽ አንድ ነገር ወደ አይምሮዬ ቅድም ስለመጣ እሱ ልንገራችሁ። የቴድሮስን ታሪክ ምናልባት እኔ አይቼ አላውቅም ቲያትር ቤት ገብቼ፣ ግን በቴሌቪዥን ላይ ሲተዋወቅ እንዲያውም በህይወት የለም አሁን አርቲስቱ፣ እሱ በደንብ እሱን እየተወነ ሲሰራ አይታችሁ ሊሆን ይችላል። እንደሱ ራሱን እንትን ሲያደርግ ሲገድል፣ ልክ እንደሱ ፀጉሩን ተሰርቶ እሱን ኢሚቴት አድርጎ ማለት ነው። እና ፔድሮስን አያውቀውም፣ ግን የሚያውቀውን ያህል ግን እሱም ሆኖ ይጫወታል የሚያውቀውን ያህል እና የንግግሩን ድርጊቱን ሸምድዶ ሁኔታውን ገስቸሩን ባህሪውን ሁሉም ነገር ልክ እሱን እንደምናየው አድርገው አርቲስቶች ተዋናዮች ይጫወታሉ። ማወቅ ምናልባት እኔ ከማውቀው በላይ እሱ የሚያውቀው ነገር ይበልጣል። ምክንያቱም እሱን ኢሚቴት ለማድረግ ዲግ ያደርጋል። ባህሪውን፣ አካሄዱ፣ ድርጊቱን፣ ምን እንዳደረገ፣ ከሰዎች ጋር እንዴት ይኖር እንደነበረ በጣም ዲፕ የሆነ ስተዲ እና ሪሰርች ያደርጋል ስለ ሰውየው። ስለዚህ መንገዱን ያውቃል። ምናልባት አንዳንድ ሰዎችም ባለፈው ዜና ላይ እንደሰማሁት አንድ የውጭ አርቲስት የሆነን እንትን ከሰራ በኋላ በሳይካትሪስት ትሪት ሲደረግ ነበር። ካራክተሩ የእሱን ባህሪ ከመቀየሩ የተነሳ በቃ ራሱን አጣ። ስለዚህ መልሶ ወደ ራሱ መምጣት አቃተው። ሌላ ሰው ሆኖ እየተጫወተ ማለት ነው። ልክ እንደዚሁ ነው። ጳውሎስም ሲናገር ምንድን ያለው? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ወይ ደግሞ በሌላ ቋንቋ ከአሁን በፊት እንደሰማሁት ክርስቶስን በምመስልበት ነገር ሁሉ ምሰለኝ እያለው ነው። ክርስቶስን በምመስልበት ነገር ሁሉ ምሰለኝ እያለ ለጴጥሮስ ሲናገር እንሰማለን። ስለዚህ እግዚአብሔርን ማወቅ ወይ ደግሞ መንገዱን መከተል ማለት ራሳችንን ፈጽመን እስክናጣ ድረስ መልካችን፣ ንግግራችን፣ ባህሪያችን፣ አካሄዳችን፣ መንገዳችን የእግዚአብሔርን ሲመስል ማለት ነው። ጴጥሮስ ይህንን ነው ለማብራራት የሚሞክረው፣ ፈጽሞ ራሳችንን እስክናጣ ማለት ነው። ስለ እውቀት እዚህ ጋር ውስጥ የሚናገረው ነገር አለ። ማወቅ የሚለው ነገር ዝም ብሎ ተራ ቃል አይደለም። መጽሐፍ ቅዱስ ላይም ስናገኘው ወይ ደግሞ ወደ እኛም እንትን ስንመጣ ብዙ ጊዜ ይህንን እናወራው ነበር። ማወቅ እውቀት ወይ ደግሞ በእንግሊዝኛው አንድ ሰባኪ ሲናደድ እንግሊዝኛ አወራለሁ ብሏል። አሁን ልናገር ኖሌጅ የሚለው ዝም ብሎ የመጣ አይደለም። ኖሌጅ ዝም ብሎ እንዲህ ዱብ የሚል ነገር አይደለም። ወይ ደግሞ ኤክስተርናል የሆነ ነገር ከውጭ ወደ ውስጥ የሚገባ ነገር ነው። አይምሮ ላይ የሚመጣ ኢንፎርሜሽን ነው አይደለ? ላይክ ኢንፎርምድ መሆን ማለት ነው። ላይክ ማወቅ ማለት ስለሆነ ነገር ማወቅ ነው። ግን ማወቅ ኢንፎርሜሽን ብቻ መኖሩ አይደለም። ወይ ደግሞ በሲስተም ዲዛይን አዋቂዎች የኖሌጅ ስፔክትረም ብለው የኖሌጅ እድገትና እርጀቱ ጥሮታው ኖሌጅ ጥሮታ ይወጣል፣ ይወለዳል፣ እንደገና እውቀት ይወለዳል፣ ደግሞ ጥሮታ ይወጣል፣ ወይ ደግሞ ማቹር ይሆናል። ሳቹሬት አድርጎ እኛ ውስጥ ቁጭ የሚልበትም ስቴጅ አለው። እንዴት ነው? በቀላሉ ሌላዎቹን የመጀመሪያዎቹን ትቻቸው የኢቨንት ዳታ ኢንፎርሜሽን ኖሌጅ ዊዝደም ያለ ከመረጃ ጀምሮ አንድ ሰው የሆነ መረጃ ሲኖረው ስለሆነ ነገር ያውቃል አይደል? ስለሆነ የሆነ ሰው መረጃ ሲኖረው ወይ ደግሞ ፕሮሰስ የሆነ ዳታ ነክራው እዚያ ኢንትራይቭ የሆነ ዳታ ኢንፎርሜሽን መረጃ ሲኖር ስለሆነ ነገር መረጃ ሲኖረን ስለዛ ነገር እናውቃለን። ኦኬ ስለሱ ነገር እናውቃለን፣ እናወራው ነገር አለን፣ እንናገረው ነገር አለን። እኔ ቆሜ አሁን እንደማወራው እናወራለን፣ ስለሆነ ነገር እንናገራለን። ስለምናውቅ መረጃው ስላለን ስለዚህ እውቀት ነው፣ እውቀት ይኖረናል። ግን ስራ ላይ ያለ እውቀት ደግሞ ጥበብ አይሆንም፣ ወይ ደግሞ አፕላይድ ኖሌጅ ዊዝደም ይሆናል፣ ጥበብ ይሆናል። ስራ ላይ ያለ እውቀት ጥበብ ይሆናል። ለዚህ ነው ምሳሌ ላይ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው ሲል ጥበብ ቺፕ አይደለም፣ ርካሽ አይደለም። ወይ ደግሞ እግዚአብሔርን መፍራት ተራ አይደለም። በኋላ እናንተን በዚህ በሚያምኑበት እግዚአብሔርን በኋላ ያከብሩታል ብሎ ጴጥሮስ ተናግሯል። እግዚአብሔርን በማወቃችሁ በዚህ ያዋረዷችኋል። ግን ኢትስ ናት ቺፕ አይደለም። በኋላ እግዚአብሔርን ዋው ብለው ያከብሩበታል። እግዚአብሔርን በማወቃችሁ በኋላ ላይ የሚገለጥ ትልቅ ሚስጥር ነው። ስለዚህ ጥበብ ቺፕ አይደለም። ምክንያቱም ይሄን ሁሉ መንገድ መታለች ጥበብ። ላይክ ኢንፎርምድ ሆነናል፣ ኖሌጅ አለ። ኖሌጅ ደግሞ ስራ ላይ ውሎ አፕላይድ ሆኖ ጥበብ ሆኗል። ስለዚህ ጥበብ ኢትስናት ቺፕ። እና ጴጥሮስ አሁን ቀጥሎ የሚያስተምረንን ነገር ምንድን ነው? እግዚአብሔርን በማወቅ በጥበብ ኑሯችንን የእግዚአብሔርን መንገድ እንድንኖር ነው። ስለዚህ ማወቅ ማወቅ ብቻ አይደለም፣ ማወቅ መሆንን ነው፣ መምሰልን ነው። የሚታይ ነገር መሆን አለበት። ላይክ ፈጽሞ እናንተን እስኪ ዲዞልቭ እስኪያደርጋችሁ ድረስ ሟምታችሁ ላይክ የሌላኛውን ቴክስቸር እስክትይዙ ድረስ ሌላኛውን መልክ እስክታሳዩ ድረስ የሆነውን ማወቅ ነው ጴጥሮስ የሚናገረው። እና ወደ ዲቴይሉ ትንሽ እኔ በጣም አሳጥሬ የምናገረው ግልጽ የሆነ ሀሳብ ስለሆነ በደንብ መስመር ላይ እንገናኛለን። እግዚአብሔርን እና ጌታችን ኢየሱስ ክርስቶስን ጌታችንን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ ይላል። ቀጥሎ ቁጥር 3 ላይ በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱን ኃይል ሰጥቷል። የመለኮቱ ኃይል የሚለውን በኋላ እናወራለን። ግን ለሕይወትና የሚለው ቅድም ሙሴ የጸለየው ጸሎት ላይ ትዝ ካላችሁ የማያቋርጥ በፊትህም ኮንቲኒየስሊ ሞገስ እንዳገኝ ብሎ የጸለየው ጸሎት እዚህ ናቸዋል። አንተን እንዳውቅ መንገድህን አስተምረኝ። ለአንዱ ጸሎት ምንድነው? ኮንቲኒየስ የሆነ ሂደት ነው። አሁንም ሞገስን አግኝቻለሁ፣ ሞገስን እንዳገኘው ነግረኛ፣ እንደዚህ ኦልሬዲ አለ። ግን አንዴ ከእግዚአብሔር ፊት ሞገስን ስላገኘ ብቻ አረፋም እና አሁንም የሚቀጥል በፊትህ አሁንም ደግሜ ሞገስን እንዳገኝ አንተን እንዳውቅህ መንገድህን ምን በለኝ አስተምረኝ። ስለዚህ እዚህ ጋር ጴጥሮስ እየተናገረ ያለው ህይወት ነው። ህያዋን እንድንሆን ህይወት እንዲበዛልን ህይወት እንዲበዛላችሁ መጣው አረብ ያለ ጌታ እና ህይወት እንዲኖረን ወይ ደግሞ ሰላምም እንዲበዛልን እና ህይወታችን እንዲትረፈረፍ። ሁለተኛው ሪዝኑ ደግሞ ምንድን ነው? ለእውነተኛ መንፈሳዊነት ይላል። ለእውነተኛ መንፈሳዊነት፣ እውነት ያለበት መንፈሳዊነት። መንፈሳዊነት የሚጀምረው እንደዚህ ሰው ከሰው ጋር አይደለም። መንፈሳዊነት የሚጀምረው በእርግጥ በግላችሁ ከእግዚአብሔር ጋር ያለው ኮኔክሽን ነው። እኔ ቅድም ካሚ ጋር ሳወራ ስላት ነበር፣ ጌታን አምነን የተከተልንበትን ቀን እናስታውሳለን አይደል? በእርግጥ እኔ እንደሱ አይነት ቀን አለኝ፣ ግን የገባኝ ቀን ደግሞ አለኝ። አሀ ለካ እግዚአብሔር የግልም አምላክ ነው። በግል እኔም በቃ ይፈልገኛል፣ ያወራኛል እኔም የሆነ ቦታ እንዲሄድ የሆነ ነገር እንዳደርግ ይፈልጋል የሚለውን ሀሳብ ደግሞ የገባኝ ጥላለ ለእግዚአብሔር የሚገኝ ነው። በጅምላ ብቻ በሆነ በአንድ ሰው እንደዚህ የሚልበት ብቻ ሳይሆን ለእያንዳንዳችን ይመጣል። እግዚአብሔርን ቀርቦ ሳለ ጥሩት በሚገኝበት መንገድ ፈልጉት ይላል የእግዚአብሔር ቃል። እግዚአብሔር ቅርብ ነው ይላል ፊልጵስዩስ 4 ላይ እግዚአብሔር ቅርብ ነው ይልና የሚናገረው ነገር አለ። ሁልጊዜ በጌታ ደስ ይገላችሁ የሚለው ፓርት ላይ ጌታ ቅርብ ነው ይላል ጳውሎስ። ክብር ለእግዚአብሔር ነው። ጌታ ቅርብ ነው፣ ከምናስበው በላይ ጌታ ቅርብ ነው። ቅርብ ነው፣ ክብር ለእግዚአብሔር ነው። እና ሰሞኑን የምናየው ነገር ግን ጌታ ሩቅ ነው የሚል ብዙ ስብከት ያለ ይመስለኛል። ጌታ ሩቅ አይደለም፣ ጌታ ቅርብ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄኛው እውነተኛ መንፈሳዊ ህይወት እንዲበዛላችሁ በማወቅና ለህይወትና ለእውነተኛ መንፈሳዊነት እግዚአብሔርን ብናውቅ ህይወት ይሆንልናል። ደግሞ እውነተኛ መንፈሳዊ ህይወት መጀመሪያ እኔንና እግዚአብሔርን ያገናኘኛል። ከዛ በኋላ ያ እውነተኛ መንፈሳዊ ህይወት እንዴት ደግሞ ህብረት ውስጥ እንዴት ከዚህኛው ዓለም ጋር ፋንክሽን ማድረግ እንዳለብኝ ያስተምረኛል። ስለዚህ እውነተኛ መንፈሳዊ ህይወት መንፈሳዊነት ነው፣ በቃ መጸለዩ ምናምን አይደለም። ግን አኗኗር ስለ አኗኗር ነው የሚያወራው። እውነተኛ መንፈሳዊ ህይወት ከእግዚአብሔር ጋር ያለን ህይወት ደግሞ ከወገኖች ጋር፣ ከሌሎችም ሰዎች ጋር፣ ከፍጥረት ጋር፣ ከጉዞ ጋር ያለን ነገር እሱን ሁሉ የሚያሳይ ነው። ከዛ ይቀጥልና እንዲህ ይላል። ኦኬ፣ እግዚአብሔርን እንድታውቁ ይላል፣ በገዛ ክብሩና በበጎነቱ የጠራን እርሱን በማወቅ በቃ እሱን በማወቅ ለህይወትና ለእውነተኛ መንፈሳዊ ህይወት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል ይላል። እዚኛው የመለኮቱ ኃይል የሚለው በቀጥታ ማብራሪያው ላይ ሳነበው ምንድን ነው የሚለው? የጌታን መንፈስ ነው። የጌታን መንፈስ መንፈስ ቅዱስ የሚያስፈልገንን ነገር ሁሉ ሰጥቶናል። ክብር ለእግዚአብሔር ይሁን። ስለዚህ ይሄኛው ይሄ እግዚአብሔርን የማወቅ ፕሮሰስ ብቻችንን የምንሄደው መንገድ አይደለም። ሙሴም እንደጸለየው አንተን እንዳውቅህ በፊትህን ሁሌ ሞገስን እንዳገኝ መንገድህን አስተምረኝ። ስለዚህ ሙሴ ይህን መንገድ መማር አለብኝ ብሎ ብቻውን የሚሄደው መንገድ አይደለም። ግን እግዚአብሔር ያስተምራል። እግዚአብሔር መንፈስ እንደሚያስተምር ኦልሬዲ እንደሰጠ ነው የሚናገረው ጴጥሮስ እዚህ ጋር። ከዛ ወርዶ እንደዚህ ይላል። ኦኬ፣ እግዚአብሔርን ማወቅ ምንድን ነው? እግዚአብሔርን ማወቅ ከክፉ ምኞት የተነሳ ወይም በአጭሩ ከእግዚአብሔር ኔቸር ጋር ከእግዚአብሔር ባህሪ ጋር እግዚአብሔርን የመምሰል ወይም ጳውሎስ ጢሞቴዎስን ሁል ደጋግሞ እንደሚናገረው አይደለ፣ ሰውነትን ማሰልጠን ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን ለአሁንም ለሚመጣውን ዘመን ምን ይላል? ይጠቅማል። ስለዚህ እግዚአብሔርን መምሰል ምንድን ነው? እግዚአብሔር ማን ነው የሚለውን የምናውቀው ኢሚቴት ስናደርግ ስንመስለው እና የባህሪው ተካፋዮች ስንሆን ነው። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አምልጣችሁ ከመለኮታዊ ባህሪ ተካፋይ እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነው ተስፋ ሰጥቶናል። ስለዚህ ተስፋ አለ። ክብር ለእግዚአብሔር። በእነዚህ አማካኝነት ዓለምን ብልሹ ህይወት አምልጣችሁ መጥታችኋል። ከመለኮቱ ባህሪ ተካፋዮች እንድትሆኑ ከነዚህ ነገሮች አማካኝነት እጅግ ታላቅና ክብር የሆነ ተስፋ ሰጥቶናል። ክብር ለእግዚአብሔር። ከመለኮቱ ባህሪ ተካፋይ እንድትሆኑ ይላል። ክብር ለእግዚአብሔር። ከመለኮቱ ባህሪ ተካፋይ እንድትሆኑ ወረድ ብሎ ምንድን ነው ይሄ ይናገራል። በዚህ ምክንያት በሙሉ ትጋት ክብር ለእግዚአብሔር ይሁን፣ በሙሉ ትጋት ይህንን አስምሩበት፣ ሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ ይላል። ክብር ለእግዚአብሔር ይሁን። በጎነት የሚለውን ቃል እዚህ ንባብ ላይ ሁለት ጊዜ ሰምተነዋል። መጀመሪያ በበጎነትና በክብሩና በበጎነቱ የጠራን ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር በጎ ነው። እግዚአብሔር መልካም ነው። ክብር ለእግዚአብሔር። እግዚአብሔር ቀና ነው። እግዚአብሔር ፍቅር ነው። በቃ እንዲሁ የሚለውን ነው የሚያሳየው። እንዲሁ ወዶናል። በቃ እግዚአብሔር በጎ ነው። ክብር ለእግዚአብሔር ይሁን። ለሰው ልጆች ለወደቀው በኃጢአት ለወደቀው ሰው እግዚአብሔር መልካም ነው፣ በጎ ነው። ስለዚህ ልክ ይሄ የእግዚአብሔር ባህሪ ነው። ይህንን ባህሪ እንድንካፈል ኢሚቴት እንድናደርግ እዚሁ ላይ መልሶ ሲያነሳው ታዩታላችሁ። በክብሩና በበጎነቱ የጠራንን ብሎ መጀመሪያ ያነሳ አሁን በእምነታችሁ ላይ ይላል። ኦኬ፣ እግዚአብሔርን አምነን መጥተናል። በዚሁ እምነታችሁ ላይ በጎነትን ጨምሩ ነው የሚለው። ክብር ለእግዚአብሔር ይሁን። በጎነትን ጨምሩ አንዱ የእግዚአብሔር ባህሪ ነው። ክብር ለእግዚአብሔር ይሁን። ቀጥሎ ምን ይላል? በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ እውቀትን ይላል። ክብር ለእግዚአብሔር ይሁን። እንደገና በጎነት አለ ደግሞም ምንን ጨምሮ? አሁን እውቀትን። ብሉይ ኪዳን ላይ ቅድም ሳነበው ነበረ፣ መልሰን ብዙ ጥቅስ እንዳይሆንብን፣ ህዝቤ እውቀትን ከማጣቱ የተነሳ ምን ብሏል ይላል? ጠፍቷል። እና እሱ ቦታ ላይ ሲናገር ካህናቱ ህዝቡን እያስተማሩ አልነበረም። ለእግዚአብሔርን ማወቅ የእግዚአብሔርን ህግጋት እግዚአብሔር የሚታወቅበትን መንገድ እያስተማሩ አልነበረም፣ ፌል አድርገው ነበር። ስለዚህ ህዝቡ ያኛው ነገር ስለጎደለ ያኛው እውቀት ስለጎደለ በቃ ጠፍቷል። ምን ማለት ነው? ከእግዚአብሔር መንገድ ርቀዋል። መንገድህን አስተምረኝ ማለት ከእግዚአብሔር መንገድ ወጥተዋል። ስለዚህ እዚህ ጋር የሚናገረው ምንድነው? በበጎነት ላይ ምንን ጨምሩ? እውቀትን ጨምሩ። ስለዚህ እውቀት ደግሞ ስማቺ የሚመጣ ነገር ነው። የሚመጣ ነው፣ ከውጭ የሚጨምር ነገር ነው። ምንሰማው ነው? ከቃሉ ምንሰማው ነው? ከመንፈሱ ምንሰማው ነው? ከወንድሞች ምንሰማው ነው? ከእግዚአብሔር ሰዎች ምንሰማው ነው? አይደል? ከራሱ ከእግዚአብሔር የምንሰማው ነው። እና እውቀትን ጨምሩ ይላል። ከዛ ወረድ ብሎ ብዙ እዚህ ላይ ላለመቆየት ቅድም ስላወራው በእውቀት ላይ ራስን መግዛት ይላል። ሰልፍ ኮንትሮል ላይ ራስን መግዛት በእውቀት ላይ ኦኬ። እውቀት ያስታብያል የሚል ፓርት አለ አይደለ? እውቀት ብቻ ስላለ ስላወቀ ብቻ ያ እውቀት ላያገኝ ይችላል። ግን በእውቀት ላይ እንደገና ምን ማድረግ ራስን መግዛት ጨምሩ ይላል። ራስን በመግዛት ላይ መጽናትን አሁንም የሙሴ ጸሎት ላይ ታዩታላችሁ። የሙሴ ጸሎት ላይ በፊትህ ኮንቲኒየስሊ ሞገስን አገኝ ዘንድ ይላል። በፊትህ አሁንም ነገም ከነገ ወዲያ የሚቀጥለው ወር የሚቀጥለው ዓመት ሞገስን አገኝ ዘንድ አይደለ? መንገድህን እንዳውቅህ መንገድህን አስተምረኝ። እዚህ ጋር ጴጥሮስ ወርዶ በጎነትን ጨምር፣ ራስን መግዛት፣ እውቀትን ራስን መግዛት፣ ከዛ በኋላ ምንን ጨምሮ አለ? መጽናት። በክርስትና ውስጥ መጽናት ወሳኝ ነገር ነው። ክብር ለእግዚአብሔር። መጽናት። ከዛ ወረድ ብሎ ይላል በመጽናት ላይ እውነተኛ መንፈሳዊነት ነው። ይሄኛው በጣም እጅግ ያለ ሀሳብ ነው። እውነተኛ መንፈሳዊነት በጣም ቢራራ በጣም ብዙ ነገር ነው ያለው። ለቃሉ የምናሳየው ትጋት፣ ለጸሎት የምናሳየው ትጋት፣ ለምንድን ነው ለወገኖች የምናሳየው ትጋት፣ እግዚአብሔርን ለመፈለግ። እግዚአብሔር በመፈለግ ደስ የሚለው አምላክ ነው። እግዚአብሔርን በመፈለግ ውስጥ ወይ ደግሞ ድራይቭ ሞሽኑ ላይክ ይሄ ሞቲቭ እግዚአብሔርን መፈለግ ሆኖ እግዚአብሔርን ስንፈልግ ከዛ አይኖቻችን ይከፈታል። አሀ ወንድሜ እንዲህ ነው ማየት ያለብኝ፣ እንዲህ ነው መውደድ ያለብኝ። ይህ እውነተኛ መንፈሳዊነት ውስጥ የምናገኛቸው ብዙ በረከቶች አሉ። እግዚአብሔርን በመፈለግ ውስጥ እውነተኛ መንፈሳዊ ህይወትን፣ ጽድቅን፣ ቅድስናን በመለማመድ ውስጥ አይኖቻችን ይከፈታሉ። አሁንም ይከፈታሉ። ላይክ ይሄ ምንድን ነው የመንፈሳዊ ፍሬ በህይወታችን ውስጥ ይጨምራል። ክብር ለእግዚአብሔር ነው። ከዛ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብ ይላል። ቅድም አንድ ያስተዋልኩት ነገር ወንድማዊ መተሳሰብ ብሎ ቀጥሎ ምንድን ነው የሚለው ካያችሁት ፍቅርን ይላል። ሁለቱ እንዴት ነው ላይ ወንድማዊ መተሳሰብ ፍቅር ውስጥ ለምንድን ነው ፍቅር በሚለው ያልተገለጸው? ጴጥሮስ የራሱ የሆነ ሪዝን አለው። በወንድማዊ መተሳሰብ ፍቅር ኢትስ ቫስት በጣም እጅግ ሰፊ ነው። ፍቅር ብዙ ቦታ ላይ የእግዚአብሔር ቃል ስታነቡ የእግዚአብሔር ሰዎች ጽፈው ከሁሉም በላይ ፍቅርን ጨምሩ ይላል። ሄዶ በቃ ተናግረው ምንም ነገር እንዳያመልጣቸው ሁሉን ነገር መናገር ከፈለጉ መጨረሻ ላይ ፍቅርን ነው የሚያስገቡት። ምክንያቱም ፍቅር ኢንክሉድ የማያደርገው ምን ነገር የለም። ፍቅር የማይዘው በጎ ነገር ምንም ነገር የለም። አታመልጥም። ፍቅር ካለ መልካምን ከመልካምነት መልካም የሆነን ፍሬ ከመለማመድ ከዛ ውስጥ አታመጡ። እና ጴጥሮስም በዲቴል ሲናገር በመንፈሳዊ በወንድማማዊ መተሳሰብ ክብር ለእግዚአብሔር ይሁን ለኢንቴንሽንን ላይክ ሆን ብለን ለወንድሜ ምንድን ነው የሚያስፈልገው? እኔ የሚያስፈልገኝ ነገር አለ አውቃለሁ። ለእህቴ ምንድን ነው የሚያስፈልጋት የሚለውን በቃ ላይ ምንድነው ኮንሽስ ሆነን አውቀን በግድ እየፈለግን ከሚያስብ ሰው ኮንሲደሬት ዘኛው ትንሽ ምንድነው ግድ የሚለው እንድንሆን ክብር ለእግዚአብሔር ይሁን። ግድ የሚለው አንድ ቦታ የሆነ ቦታ ላይ ሰዎች የሆነ ለማሞገስ ሳይሆን እኛ ኢትዮጵያውያን ብዙ ጊዜ ለእንግዳ ተቀባዮች ነን ምናምን ይባላል። ያው የውስጥ እንግዶች እንዴት እንደምንቀበል አላውቅም። ግን የውጭ እንግዳ እንወዳለን እናከብራለን በጣም። እና ይህንን ያየሁት እዚሁ ኢንተርናሽናል የሆነ ሰው እዚህ መታችሁ ታያላችሁ፣ ከአፍሪካ ከተለያ ከጋና ከጊኒ ምናምን ከብዙ ሀገር መጥተው ላይ ስትኖሩ አብራችሁ ስራ ቦታ ላይ ሌላ ቦታ ላይ ስትኖሩ ብዙ ጊዜ ኖቲስ የሚያደርጉት እኔ የሰማሁትን ነገር ሀምብል ናቸው ይላሉ። ላይክ እናስቀድማለን። ትህትና እንደዚህ አይነት ነገሮች አሉ እና አንዳንድ ነገሮች እኛ ላይገርመን ይችላል። ያደግንበት የምናየው ምናምን ስለሆነ ታላቆችን ማክበር እንዲህ እንዲህ ከእኛም በፊት የቀደሙት እንደሰማሁት ወላጆች ሲበሉ ልጆች ኮርነር ላይ ሻማ ይዘው ይቆሙ ነበር ይባላል። ሻማ ይዘው ወላጆች እየበሉ ያን ያህል በቃ አንተ ትህትና እንደዚህ አክብሮት ያለበት ሶሳይቲ ነው። ግን ይሄኛው ነገር በክርስትና ውስጥ እንዴት ነው መታየት ያለበት? እና አሁንም ኢንቴንሽናሊ ምናልባት እያጣነው ያለ አንድ ጥሩ ሰብስታንስ ይመስለኛል። በቃ በማሰብ ለወንድማችን ማሰብ፣ በማሰብ ለወንድሜ ማሰብ፣ ለእህቴ ማሰብ፣ ክብር ለእግዚአብሔር ይሁን። ስለዚህ ይህንን እነዚህን ነገሮች በማድረግ እግዚአብሔርን እናውቃለን ብለን ክሌም ማድረግ እንችላለን። ክብር ለእግዚአብሔር ይሁን። ጴጥሮስ እያለ ያለው ይህንን ነው። ቀጥሎ በወንድማዊ መተሳሰብ ላይ ምንን ጨምሩ ይላል? ፍቅርን ጨምሩ። ምክንያቱም የሆነ ሰው መልካም ነገር በጎ አድራጊ ድርጅቶች አሉ፣ መልካም ነገር ሊያደርግ ይችላል። መልካም ነገር ልናደርግ እንችላለን እግዚአብሔርን ሳናውቅ፣ እርዳታ ልናደርግ እንችላለን እግዚአብሔርን ሳናውቅ። ልክ ነው አይደለ? ሰው ሊረዳ ይችላል የተደረገለትን በማየት እግዚአብሔር እንዴት እንደወደደው እግዚአብሔር እንዴት እንዳገዘው በማወቅ ሳይሆን በሌላ ሞቲቭ እና በሌላ ኢንቴንሽን። ድሮ ጆርጅ ያውቃቸዋል እኛ ቸርች የነበሩትን ልጆች፣ ያው ምስክር አለ እዚህ። ድሮ ላይ ልጆች እንጠይቅ ነበር ቲኔጀሮች፣ ስታድጉ ምንድነው ነው የምትፈልጉት? እና በጣም ብዙ ሰው ኢትዮጵያ ውስጥ ምን ይል ነበረ? ኤንጂኦ መክፈት ብሎ ያስባል። እና ላይክ አንድ በጣም ደስ የምትል የተባረከች ትንሽ ልጅ ነበረች፣ ፍቅር ገዛሀኝ ትባላለች። የገዛሀኝ ሙሴ ዘማሪ የእሱ ልጅ ናት። በጣም እግዚአብሔር አይምሮዋን ባርኮላታል። ምን ብላ ቻሌንጅ ያደረገን ነበረ? ኦኬ ሰው የምትረዳው ኤንጂኦ የምትከፍተው አንተ ሀብታም መሆንን ሴኪር ካረክ በኋላ። ሰው አንድ ሰው ኤንጂኦ ከከፈተ ሀብታም ነው ማለት ነው። ስለዚህ ትንሽ ሰልፊሽነት አለው እና የመርዳት ለወንድም የማሰብ ፍቅርን የማሳየት ሀሳብ ካለ ግን ጀስት ስታርት ዊዝ ዋት ዩ ሃቭ፣ ባለህ ጀምር፣ ያለህን በማጉደል ጀምር። ኤንጂኦ መክፈት ግን እንትን ጥያቄ ውስጥ ይገባል። ምክንያቱም ኦኬ አንተ ኑሮውን ሴኪር አድርገሃል፣ አትሊስት በዛ ሹር ትሆናለህ ብላ ቻሌንጅ ታደርገን ነበር። ክብር ለእግዚአብሔር ይሁን። ስለዚህ እውነተኛ ፍቅር የሚታየው በእውነተኛ የሆነውን እግዚአብሔርን በማወቅ ውስጥ ነው። ክብር ለእግዚአብሔር ይሁን። ከሱ ባህሪ ከሱ መለኮታዊ ባህሪ ተካፋዮች ስንሆን ነው። ከዛ ጴጥሮስ እነዚህን ባህሪዎች ይናገራል። ሌላም ቦታ ላይ የምታውቋቸው ብዙ መንፈሳዊ ፍሬዎች አሉ። እነዚህ እውነተኛ መንፈሳዊ ህይወትን እውነተኛ የሆነውን የእግዚአብሔር መለኮታዊ ባህሪ ተካፋይ በመሆን እግዚአብሔርን ማወቃችን እሱን እነዚህን በመኖር እግዚአብሔርን ኢሚቴት በማድረጋችን በመምሰላችን እግዚአብሔርን ማወቃችንን ዊ ካን ክሌም እያለ ነው የሚናገረው። ክብር ለእግዚአብሔር። ስለዚህ ማንም እግዚአብሔርን አውቃለሁ የሚል እነዚህን ኑሮ ወይ እግዚአብሔርን የሚመስል ህይወት ለመኖር መትጋት የሚለውን ሀሳብ ቀጥለን እናወራና ኮንክሉድ አደርጋለሁ። ጴጥሮስ እዚሁ ክፍል ላይ ደጋግሞ እየተናገረ ያለው ነገር ስለ ትጋት ነው። እነዚህም ባህሪያት ተትረፍርፎ ቢኖሯችሁ ይላል፣ ኤክሰስ ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋችኋል። ክብር ለእግዚአብሔር ነው። አሁን ደግሞ ኮንክሉድ የሚያደርገው ምንድን ነው? እነዚህን የዘረዘርናቸውን ባህሪ ብታውቁ እንደገና በዝቶ ቢኖርላችሁ ጨምሮ ቢኖርላችሁ ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች እንዳትሆኑ ይጠብቋችኋል። ስለዚህ እግዚአብሔር ክርስቶስን ወደ ማወቅ ህይወት ወደዛኛው ሙሴ የጸለየው ጸሎት መንገድህን አስተምረኝ፣ እሱ መንገድ ላይ ኦን ዘ ራይት ትራክ ላይ ቁጭ ያደርጓቸዋል። ዘን መኖር ትጀምራላችሁ። እነዚህን በማድረግ እግዚአብሔርን ወደ ማወቅ መገስገስ እንችላለን። መንገድህን አስተምረኝ። ክብር ለእግዚአብሔር ይሁን። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀደመው ኃጢአት መንጻቱንም ረስቷል። ይሄ በጣም ግልጽ ነው። የእግዚአብሔርን በጎነት እንዴት እንደጠራው መጀመሪያ ላይ የተናገረው ያን ሁሉ አንደርስታንድ አላደረገም ማለት ነው። ረስቷል የሚለው ምንድን ነው? በቃ አላወቀም ነው። መጀመሪያ ላይ ሲጀምርም ምን ብሏል? በገዛ ክብሩና በበጎነቱ። ይሄ ባህሪው የእግዚአብሔር ባህሪው በጎነቱ። ክብር ለእግዚአብሔር ይሁን። እነዚህም በዚህ የጠራንን እያለ የተናገረው አያውቅም ማለት ነው። ጴጥሮስ እያለ ያለው መጨረሻ ላይ እሱ ነው፣ የሩቁን የማያይ ወይም እውር ነው ይላል። እንዲሁም ብሎ የሩቁን የማያይ ብሎ እንዲያውም ያጠነክረዋል፣ እውር ነው። ትንሽ እንዲያውም ሳይ ፕሮብሌም ያለበት ነው አለና እንዲያውም ሀሳቡን ቀይሮ ወዲያውኑ እውር ነው አለ። እዛ በኋላ ምናምን ከቀደመው ኃጢአቱ መንጻቱን እንዴት መንጻቱን ሊያስታውስ ይችላል? የእግዚአብሔርን የበጎነቱን ባህሪው ተካፋይ ካልሆነ የእግዚአብሔርን ባህሪ በራሱ ህይወት ውስጥ ኢሚቴት አድርጎ ካላየ የእግዚአብሔርን ካላወቀ መንጻቱን እንዴት ሊያስታውስ ይችላል እያለ ነው። አያስታውስም። ስለዚህ መንጻቱን እንኳን መልሶ እንዲያስታውስ እንደ ዳነ እንዲያመሰግን እንኳን እነዚህን መኖር አለበት። እነዚህን ባወቀ ቁጥር እግዚአብሔር እውነተኛ መንፈሳዊ ህይወትን በኖረ ቁጥር ምስጋናው እየጨመረ ነው የሚሄደው። ትናንት ከዘመርነው በላይ መድኃኔ ሲገርመኝ ብለን ከዘመርነው በላይ እንደገና ለካ መዳን ይሄ ነው እያለ ሌላ ነገር እየተገለጠለት ይሄዳል። ክብር ለእግዚአብሔር ይሁን። ስለዚህ ወንድሞች ይልና መጠራታችሁና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ክብር ለእግዚአብሔር ይሁን። አሜን። እስቲ ጉባኤው አሜን ይበል።
አሜን።
እንግዲህ መጠራታችሁና መመረጣችሁን ለማጽናት ከፊት ይልቅ ምን በሉ? ትጉ። ክብር ለእግዚአብሔር ይሁን። ስለዚህ እዚህ ያለ ነው ህብረት የምናደርገው ምንጸልየው፣ ሐሙስ እሁድ ስብከት ምንሰማው፣ አብረን ሁሉን ነገር መንፈሳዊ ነገሮች የምናደርገው ይሄንን ትጋት እርስ በርስ እንድንበረታታ ነው። እኔ ስደክም አንዱ ከዛ ጋር ተነስቶ ነው ወደ መንገዱና እንዲለይ ነው። እና ለዚህ ኦፕን ሆኑ፣ ለማደግ እግዚአብሔርን ለማወቅ ለመማር፣ ባሮ ለመሆን ሁሌ በቃ ለመማር ከማንም በቃ ኖቢል መጥቶ ያስተምረን ማንም ያስተምር የእግዚአብሔርን እውነት ከሚናገር ሰው ሁሉ ለመማር ልጆች ለመሆን ትጉ። ክብር ለእግዚአብሔር ይሁን። ደቀ መዝሙር ሁኑ ነው የሚለው። ክብር ለእግዚአብሔር ይሁን። ማንም በእግዚአብሔር ቤት መጥቶ ምን ይበል? እኔ ጨርሻለሁ አድጌያለሁ አይበል። እግዚአብሔር እነ ሙሴም እንኳን አስተምረኝ ብለው ምን ብለዋል? ጸልየዋል። መንገድህን እንዳውቅህ መንገድህን አስተምረኝ። ስለዚህ ኦፕን በቃ ክፈቱ፣ ልባችሁን ክፈቱ፣ ጆሮቻችሁን ክፈቱ። ክብር ለእግዚአብሔር ይሁን። እውነተኛ የሆነ ሪቫይቫል የሚመጣው እውነተኛ የሆነ ተሐድሶ የሚመጣው እግዚአብሔርን በማወቅ ውስጥ ነው። ከዛ በኋላ ሙሴ እዚህ ይላቸዋል፣ ሀሎቴ በመካከላችሁ ይላል ካለ በኋላ የጠየቀው ነገር ክብርህን እንበልኝ አሳይ፣ የእግዚአብሔር ክብር በመካከላችን እንዲገለጥ እግዚአብሔርን ማወቅ መማር፣ መንገዱን በማወቅ ውስጥ እነዚህ ሁሉ በረከቶች ይመጣሉ። ካለዛ ግን ሮንግ አድሬስ ላይ ሄደን ሁሌ እናንኳኳለን፣ ሁሌ የማይከፈት በር እናንኳኳለን። መጽሐፍ ጴጥሮስ እያለን ያለው ተመለሱ። በቃ እግዚአብሔርን ማወቅ ማንም እግዚአብሔርን አውቃለሁ የሚል የመለኮቱ ባህሪ ተካፋይ መሆን አለበት። የእግዚአብሔር ባህሪ ኔቸሩ በእናንተ ውስጥ መታየት አለበት እያለን የሚናገረው። በጣም ደስ የሚለው ነገር ምን ብለዋል? ትጉ የሚለው ደስ የሚል ዜና ነው አይደለ? ፕሮሚስ አለው የማሸነፍ አቺቭ ማድረግ እግዚአብሔርን ወደ ማወቅ ህይወት እንደምንመጣ ግን ደግሞ ባድ ኒውስም አለው፣ መጥፎ ዜናም አለው። ምንድነው? ቻሌንጅ አለን። ትጉ የሚለው ምንድነው? ይህንን ህይወት እንዳንለማመድ ወደ እውነተኛ መንፈሳዊ ህይወት እግዚአብሔርን ወደ ማወቅ እንዳንመጣ ቻሌንጅ የሚያደርገን ነገር አለ። ባለመትጋት ካልተጋችሁ አይመጣም እያለን ነው። ስለዚህ ዜሪስ ቻሌንጅ የሆነ አለ፣ እየሰበራችሁት የምትሄዱት ነገር አለ። በእርግጥ እኛ ህያው ምስክር ነን። ቻሌንጅ የለም ካላችሁ ለመጸለይ ቻሌንጅ አለ፣ ዊንተሩ ቻሌንጅ አለ፣ ስራ ቻሌንጅ አለ። ጊዜ ላይኖራችሁ ይችላል። ቃሉን ለማንበብ ህብረት ለመምጣት ጸሎት ላይ ለመምጣት ብዙ ቻሌንጆች አሉ። እነዚህን ቻሌንጆች ማሸነፍ አለባችሁ፣ መትጋት አለባችሁ። ስለዚህ በመምጣት እኔም ጨምሮ በሰዓት በመምጣት ክብር ለእግዚአብሔር ይሁን፣ አብሮ በመሳተፍ መንፈሳዊ እንቅስቃሴ ላይ በመትጋት ክብር ለእግዚአብሔር ይሁን። ማወቅ እፈልጋለሁ ሁሌ ስንመጣ እግዚአብሔር አንተን ላውቅህ እፈልጋለሁ ስንልም ማለት ነው። እውነተኛው መንፈሳዊ ህይወት አንተን እንድመስልህ በህይወቴ ባህሪህን የማሳይ የምናገርህ ብቻ ሳይሆን እንደ እኔ ምለፈልህ ብቻ ሳይሆን የማቅህ ክብር ለእግዚአብሔር። ሰዎች አይቶ እግዚአብሔርን በእኔ ላይ የሚያዩ ሰዎች እንዲሁ እግዚአብሔር አንተን እንዳሳዩ እንዳውቅ እፈልጋለሁ የሚለውን ረሃብ በውስጣችን እግዚአብሔር እንዲያስቀምጥ ነው። በዚህም ወደ ጌታችን ወደ አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግስት መግባት በሙላት ይሰጣችኋል ይላል። ክብር ለእግዚአብሔር ይሁን። ስለ ትጋት አንድ ትጉ የሚለውን ሀሳብ መልሼ ለማንበብ ሆሴዕ 6:3 ላይ ያለውን ላንብብላችሁና በጣም አጭር ነው። ሆሴዕ 6 ሆሴዕ ብዙ ጊዜ ለመግለጥ ያስቸግራል። አንድ ወንድም ሲሰብክ ከሆሴዕ ላይ ነበረ የሆነ ጊዜ ትልቅ የሰንበሌጥ ሳር መጽሐፍ ቅዱሱ መሀል ላይ አድርጎ ሊሰብክ ቆሞ ያው እያወራ ባይብሉን ይዟል ከቤት አዘጋጅቶ ነው የመጣው። ሆሴዕ አይገኝም በቀላሉ እና መሀል ላይ ሳሩ ወደቀ። አላወቀም እሱ ቆሞ ሊሰብክ እንደኔ ሲደናበር ቢገልጥ የለም ሆሴዕ ጠፋ ወረደ። ሆሴዕን አግኝቼዋለሁ እኔ 6:3 ላይ እንደዚህ ይላል። ሁላችሁ የምታውቁት ቃል ነው። እግዚአብሔርን እንወቅ ይላል ሆሴዕ። ክብር ለእግዚአብሔር ይሁን። እግዚአብሔርን እንወቅ የበለጠ እንድናውቀውም እናውቀውም ዘንድ ምን እንበል? እንትጋ። ክብር ለእግዚአብሔር ይሁን። ጴጥሮስም ምንድን ነው ያለው? ትጉ ነው ያለው። ሆሴዕም እግዚአብሔርን እንወቅ የበለጠም እንድናውቀው ምን እንበል? እንትጋ። ክብር ለእግዚአብሔር ይሁን። ሌላ በጣም የምወደው ክፍል ኤርምያስ 9:24 ላይ ገልጬ አላነበውም ሰዓቱን ለማድረግ የሚመካ ትዝ ይላችኋል አይደል? የሚመካ ሁለተኛ ቆሮንቶስ ላይ ምንድን ነው የሚመካ? በእግዚአብሔር ምን ይበል? ይመካ ይላል። ኤርምያስ ግን ትንሽ ዲቴል ይላል። የሚመካ ፍርዱን፣ ምህረቱን፣ ጽድቁን ካልተሳሳ ይህንን በምድር ላይ የሚያደርገውን እርሱን በማወቁ ምን ይበል? ይመካ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ባህሪ፣ ፍርዱን፣ ጽድቁን እንዴት እንደሆነ ቅድስናውን በማወቁ ምን ይበል? ይመካ። ክብር ለእግዚአብሔር ነው። እዛኛው የምንመካበት ህይወት ላይ እግዚአብሔር ያደርሰን። ስለዚህ እኛ አሁን ዊክሌም ህዝቦችንን በቃ ያዳንከን እንመካለን። ክብር ለእግዚአብሔር ነው። መመካታችን የበለጠ ትልቅ እንዲሆን እግዚአብሔርን ወደ ማወቅ በመንገዱ መሮጥን እግዚአብሔር ያስተምረን። ክብር ለእግዚአብሔር ይሁን። ሌላ ዕንባቆም 2:14 ያዘጋጀሁት በሙሉ ሳላነብ አልወርድም። ክብር ለእግዚአብሔር ይሁን። እንብሽ ምዕራፍ 2:14 ላይ እንደዚህ ሚል ክፍል አለ። ክብር ለእግዚአብሔር ይሁን። የተለያዩ የእግዚአብሔር ሰዎች እግዚአብሔርን ስለማወቅ ተናግረዋል። አሁንም ብትመረምሩ፣ ብትገልጡ፣ ብልጥ ብታረጉ እንወቅ እናውቀውም ዘንድ የሚል ታገኛላችሁ። እግዚአብሔር ትልቅ ነው፣ እኛም አናውቀውም። እግዚአብሔርን ስለማወቅ ብዙ ብዙ ቦታ ላይ ታገኛላችሁ መጽሐፍ ቅዱስ ላይ። ዕንባቆም ምዕራፍ 2:14 ቀድሞ ያገኘው ሰው ካለ ጮክ ብሎ ማንበብ ይችላል። ዕንባቆም 2:14 አግኝቼዋለሁ። ውሃ፣ ይሄ በጣም ደስ የሚል ፕሮሚስ ነው። ክብር ለእግዚአብሔር። ውሃ ባህርን እንደሚሸፍን ሁሉ ይላል ምድርም የእግዚአብሔርን ክብር በማወቅ ትሞላለች። ክብር ለእግዚአብሔር ይሁን። እዛ እነዚህ ምድር የተባሉ እኛ ነን። ክብር ለእግዚአብሔር ይሁን። እግዚአብሔርን የሚያውቁ ሰዎች ሲበዙ ማለት አስቡት፣ እግዚአብሔርን ኢሚቴት የሚያደርጉ እግዚአብሔርን የሚመስሉ የእግዚአብሔርን እውነተኛ ባህሪ በሚያሳዩ ሰዎች ምድር ስትሞላ። ክብር ለእግዚአብሔር ይሁን። ያኔ የቤተ ክርስቲያን ተጽዕኖ ምድራችን ላይ አሁን አንድ ግለሰብ ላይ እያየ ነው እንዳለው ማለት ነው። ጌታን በማወቁ ብቻ ሰው ምን ያህል ተጽዕኖ እንደሚያመጣ ምን ያህል ጽድቅን፣ ፍርድን፣ የእግዚአብሔርን ጽድቅን፣ የእግዚአብሔርን ፍርድ ተሸክሞ ይኖራሉ። ክብር ለእግዚአብሔር ይሁን። ምድር ሁሉ በእንደዚህ በአንድ ባየነው ሰው አይነት ሁሉ እንድትሞላ። ክብር ለእግዚአብሔር ይሁን። እግዚአብሔርን በማወቃችን ውስጥ የሚመጣ በረከት አለ። ክብር ለእግዚአብሔር ይሁን። ስለዚህ እንድናውቀው እንከተለው። ሙሴ ምን አለ? የበለጠ እንዳውቀህ አይደለ ያለማቋረጥ በፊትህም ሞገስን እንዳገኝ እንዳውቀህ መንገድህን እንበለኝ አስተምረኝ። ስለዚህ ይሄ ጸሎታችን ነው ዛሬ። ክብር ለእግዚአብሔር ይሁን። እንጸልይና እንጨርሳለን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግናሃለን። እግዚአብሔር ሆይ በቃልህ ልባችንን ስላጽናና ስላስደሰትከን እግዚአብሔር ሆይ እግዚአብሔር ሆይ አንድ ትልቅ በዓለማችን ላይ ያለ መሪ መጥቶ እንድታውቁኝ ይፈልጋል። የሚሰማን ደስታ እግዚአብሔር ሆይ አንተ ግን የምድር ሁሉ ፈጣሪ ሆንክ፣ የስልጣናት ሁሉ ፈጣሪ ሆንክ፣ የባለስልጣናት ሁሉ ፈጣሪ ሆንክ። ከፍ ያለውን ሁሉ የፈጠርክ፣ ዝቅ ያለውን ሁሉ የፈጠርክ ትልቁ እግዚአብሔር አንተ ወርደህ በልጅህ አማካኝነት እኛን መስለህ እንድናውቅ እግዚአብሔር ክርስቶስን በማየት የባህሪ ተካፋይ እንድንሆን መንፈስ በውስጣችን ባስቀመጠው ጸጋም አማካኝነት አንተን እንድንመስልህ ወደዚህ አንተን ወደ ማወቅ ህይወት ስለጠራህን ወደ መንገድህ ስለጠራህን እግዚአብሔር ወደ ፕሮሰሱ ስለጠራህን እናመሰግናለን። ለዚህ ለታላቅ ጥሪ የማንገባ ሰዎች ሆነን ሳለ እንዲሁ በበጎነትህና በክብርህ ስለጠራህን እግዚአብሔር የቀደመው ኃጢአታችንን መንጻታችንን እንዳንረሳ ዛሬ እግዚአብሔር ሆይ የባህሪ ተካፋይ ሆነን እንድናውቅ እግዚአብሔር ሆይ በእያንዳንዱ ትንሿ ነገር ውስጥ ዛሬ ቻሌንጅ እንድታደርገን ከሰዎች ጋር ወንድሞቻችንን የምናይበት እግዚአብሔር ሆይ ውጭ ያሉትን ሰዎች የምናይበት የጠፉትን የምናይበት አይኖቻችን እንዲከፈቱ ያንተ ልብ እንዲገጠምልን እግዚአብሔር ሆይ በልባችን እውቀትህ እንዲፈስ ይህ እውቀት እግዚአብሔር ሆይ መንፈስህ እግዚአብሔር ሆይ ሰርቶት እንደገና ለኑሮ ጥበብን እንዲሰጣ ለእውነተኛ መንፈሳዊ ህይወት እንዲያነቃቃ ዛሬ እንጸልያለን። እግዚአብሔር ሆይ ይህን ጸሎት ስለሰማ ለዚህ ቤተ ክርስቲያን ተስፋ ስላለ ለምድራችን ተስፋ ስላለ እናመሰግናለን። በዚህ ውስጥ እግዚአብሔር ሆይ አንተን በመምሰል አንተን በማወቅ ምድርን ለመሙላት የተዘጋጁ ብዙ ሰዎች ስላሉ ሁላችንም ስላለን እግዚአብሔር እናመሰግናለን። ምድርን እንድንሸፍን እግዚአብሔር ሆይ አንተን እንድናሳይ በጌታ በኢየሱስ ክርስቶስ መንገድህን አስተምረን እንድናውቅህ መንገድህን አስተምረን ጌታ ሆይ ስለሰማህን እናመሰግናለን። ይህን ስለረዳኸኝ አመሰግናለሁ። ወገኖቼንም ስለረዳ በልባቸውና በጆሯቸው ቃልህን ሀሳብህን ስላስቀመጥክ አመሰግናለሁ። በጌታ በኢየሱስ ክርስቶስ አሜን።
ጌታን በጣም እጅግ አድርገን እናመሰግናለን። ተባረክ ብለን እስቲ እናጨብጭብለት።